ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 9/2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሽታችኋል አድማጮች። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
የጌዲዮ ተፈናቃዮችና የበረታ ረሃብ ተጎጂዎች ብሶትና አቤቱታቸውን ለጠቅላይ ሚኒስትሩ አሰምተዋል።
እዚህ ከመጣን ወዲህ 10 ልጆች ሞቱ፣ አባቶች 6 ሞቱ፣ ሴቶች 2 ሞቱ። በራብ ምንም አንተን የምንበላ ነገር የለም፣ ሳንቲም የለም። አፈላ እቺ ላይ ነው የምንተኛው።
ድጋፍ የሚያደርግላችሁ
አንተ ሰው ምንም።
ወይዘሮ ውዴ በራቆ ይባላሉ የሰማችኋቸው፣ የምስራቅ ጉጂ ዞን ቀርሳ ወረዳ ተፈናቃይ ናቸው። ጠቅላይ ሚኒስትሩም ተናግረዋል።
ዛሬ ያፈናቀለ ነገ መፈናቀሉ አይቀርም። የተረጋጋ ስለማይጠቅም እሱ ትተን ወደ ልማት እንድንሄድ ዘላቂ መፍትሄ የመጣበትን መንገድ ከሁለቱም ህዝቦች፣ አባገዳዎች፣ ሀገር ሽማግሌዎች፣ የሃይማኖት አባቶች ጋር ምክክር እናደርጋለን። ከኦሮሚያና ከደቡብ ክልል አመራሮች ምክክር እናደርጋለን። ዘላቂ መፍትሄ እንዲመጣ ጥረት ይደረጋል።
በአብይ ርዕስ ዘገባ ይዘናል። ቆንጂት አርዕስተ ዜና ታሰማናለች።
በኢንዶኔዥያውና በኢትዮጵያ አየር መንገድ አውሮፕላን አደጋዎች መካከል ግልጽ ምስክር መኖሩን የሁለቱም አውሮፕላኖች የበረራ መረጃ መሳሪያዎች ማረጋገጣቸው ተነግሯል። ኒውዚላንድ ውስጥ በሚገኙ መስጊዶች 50 ሰዎች ከተገደሉበት ጥቃት በኋላ የሀገሪቱ ጠቅላይ ሚኒስትር የመሳሪያ ጉዳይ ህግጋትን ለመለወጥ ካቢኔያችን ከስምምነት ደርሷል ብለዋል። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
8ቱን የአየር መንገዱን ሰራተኞች ጨምሮ ለ157 ሰዎች እልቂት ምክንያት በሆነው የኢትዮጵያ አየር መንገድ ቦይንግ 737 አውሮፕላንና ከወራት በፊት ከጃቫ ባህር ላይ ወድቆ በተከሰከሰውና ለ189 ሰዎች ህይወት መጥፋት ምክንያት በሆነው የኢንዶኔዥያው ላየን ኤር የበረራ ቁጥር 189 ቦይንግ 737 ማክስ 8 አደጋዎች መካከል ግልጽ ምስክር መኖሩን የሁለቱ የአውሮፕላኖች የበረራ መረጃ መቅረጫ መሳሪያዎች ማረጋገጣቸው ተመልክቷል። የዩናይትድ ስቴትሱ የአውሮፕላኑ ሰሪ ኩባንያ ቦይንግ በበኩሉ አውሮፕላኑን የሸክሙን ሚዛን ጠብቆ የሚበርበትን አቅምና ፍጥነት ለመቆጣጠር ታስቦ በእነዚህ አውሮፕላኖች ላይ በሚገጠመው ሶፍትዌር ወይም የኮምፒውተር ፕሮግራም ላይ እያካሄደ ያለውን የማሻሻያ ስራ ለማገባደድ መቃረቡን አመልክቷል። ኢዛቤላ ኮኮሊ ያጠናቀረችው ዘገባ አለ፣ አሉላ ከበደ ያቀርባል።
ባለፈው መጋቢት 1 2011 ዓመተ ምህረት የአዲስ አበባውን ቦሌ ዓለም አቀፍ አውሮፕላን ጣቢያ በለቀቀ 6 ደቂቃዎች ውስጥ በተከሰከሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አውሮፕላን በረራ ቁጥር ኢቲ 302 አደጋ መንስኤ ላይ እየተካሄደ ያለው ምርመራ በሂደት ላይ መሆኑን የተናገሩት የኢትዮጵያ ትራንስፖርት ሚኒስትር ዳግማዊት ሞገስ ናቸው። ሚኒስትሯ በትላንትናው ዕለት በሰጡት በዚህ መግለጫቸው ጨምረው እንዳስረዱት ሙሉ ሪፖርቱ በመጪው 30 ቀናት ውስጥ ይፋ እንደሚደረግም አመልክተዋል። በልማዱ አጠራር ብላክ ቦክስ በመባል የሚታወቀው የአውሮፕላኑ የበረራ መረጃ መቅረጫ መሳሪያ በውስጡ የያዘውን መረጃ በሙሉ አውጥቶ ምርመራ ማካሄድ በሚያስችል ደህና ሁኔታ መገኘቱንና ከቀደመው የኢንዶኔዥያ አውሮፕላን አደጋ ጋርም ተመሳሳይነት ማሳየቱን ተናግረዋል። ይሁንና የምስስሉን ምንነት ግን አላብራሩም። ይህ በእንዲህ እንዳለም የአውሮፕላኑን የደህንነት ማረጋገጫ ሁኔታ አስመልክቶ በዩናይትድ ስቴትሱ የፌዴራል አቪዬሽን አስተዳደር ላይ ግፊቱ እያየለ ነው። መንግስታዊ የቁጥጥር ባለስልጣን ከጥያቄ ቀለበት ውስጥ ለወደቀው ቦይንግ 737 ማክስ 8 ሞዴሎች የብቃት ማረጋገጫ ፍቃድ የሰጠሁት አስፈላጊውን ያሰራር ሂደት ተከትዬ ነው ሲል ቢከላከልም፣ በአንጻሩ ግን የዩናይትድ ስቴትስ የትራንስፖርት ሚኒስቴር የተባሉትን አሰራሮች ብቃት መሟላት በመመርመር ላይ መሆኑን ዘገባዎች ጠቁመዋል። ኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አውሮፕላን የበረራ መቅረጫ መሳሪያ ከመገኘቱ አስቀድሞም ብዙዎች የሁለቱን አውሮፕላኖች አደጋዎች ተመሳሳይነት ሲገልጡ ቆይተዋል። የኢትዮጵያ አየር መንገድን አውሮፕላን አደጋ ተከትሎም በመጨረሻው የተቀላቀለችው ዩናይትድ ስቴትስን ጨምሮ በዓለም ዙሪያ ከ30 በላይ አገሮች ቦይንግ 737 ማክስ 8 እንዳይበር ማገዳቸው ይታወቃል። ምርመራው ቀጥሏል። ዘገባዎችም እንዲሁ።
ደቡብ ምስራቃዊ አፍሪካን ትናንት እሁድ የመታው ኃይለኛ ማዕበልና ጎርፍ ከ150 የሚበልጡ ሰዎችን ገደለ። በብዙ መቶዎች የሚቆጠር ብዛት ያለው ሰው የደረሰበት ጠፍቷል። ማዕበሉ ከሁሉም ይበልጥ የመታው የሞዛምቢክን ቤራ ከተማ መሆኑ ተገልጿል። የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ፌዴሬሽን የላካቸው የእርዳታ ሠራተኞች ሁኔታውን ለመገምገም ማዕከሉ ያዳሸቃት ከተማ ደርሰዋል። የቡድኑ መሪ ጄሚ ለሱር በሰጡት መግለጫ ከአየር በተደረገ ቅኝት ከቤራ ከተማ 90% ሙሉ በሙሉ መውደሙን አመልክተዋል። ሞዛምቢክ፣ ማላዊና ዚምባብዌ ውስጥ ቁጥሩ 1.5 ሚሊዮን የሚገመት ሰው በከባዱ ዝናባማ ማዕበል ጉዳት እንደደረሰበት የተባበሩት መንግስታት ድርጅት ገልጿል። በተለይ ድሆች በሚኖሩባቸው ገጠር አካባቢዎች ብዙ ሺህ ነዋሪዎች የመንገድና የስልክ አገልግሎት ተቋርጦባቸዋል። በሰዓት 200 ኪሎ ሜትር ገደማ የሚምዘገዘገው ማዕበል ሐሙስ የሞዛምቢኳ የጠረፍ ከተማ ቤራ ከደረሰ በኋላ ደቡባዊ ማላዊና ምስራቅ ዚምባብዌን አዳርሷል። የሞዛምቢክ የመንግስት ምንጮች 68 ሰዎች መሞታቸውን አስታውቀዋል። ዚምባብዌ ውስጥ ደግሞ 89 ሰዎች መሞታቸውን ባለስልጣናቱ ገልጸዋል። የሞዛምቢክና የዚምባብዌ ፕሬዝደንቶች የውጭ ሀገሮች ጉብኝታቸውን አቋርጠው ወደ የሀገሮቻቸው ተመልሰዋል።
በኤርትራ የውጭ ጉዳይ ሚኒስትርና በፕሬዝደንታዊ አማካሪው የተመራ ከፍተኛ የልዑካን ቡድን ሶማሊላንድን በመጎብኘት ላይ እንዳለ ተገልጿል። በውጭ ጉዳይ ሚኒስትሩ ኦስማን ሳልህና በፕሬዝደንታዊ አማካሪው የማነ ገብረአብ የተመሩት ልዑካን ከሶማሊላንድ ፕሬዝደንት ሙሴ ቢሂ አብዲ ጋር ተገናኝተው ተወያይተዋል። የሶማሊላንድ የውጭ ጉዳይ ሚኒስትር ያሲን ሀጂ ሞሐመድ ከኤርትራ የውጭ ጉዳይ ሚኒስትር ጋር ሆነው ስለ ጉብኝቱ ለጋዜጠኞች ገለጻ አድርገዋል።
ወሃ ኑሃከን ኩሶ ዶወይነይ ኦ መድሐዊናሃ ኢምካ ከሶ ባሃይ ወፍቲ ሄር ሰራአ ኦ ሁጋመነዮ ወዚርካ አህሪማሃ ዲበዳ አማ ኻረጅጋ ደልከ ኢሪትሪያ
እንግዶቹ የመጡት በአፍሪካ ቀንድ ሀገሮች በተለይም በኤርትራና በሶማሊላንድ መካከል ትብብሮችንና ግንኙነቶችን ለማጠናከር ነው ሲሉ ነው የሶማሊላንዱ የውጭ ጉዳይ ሚኒስትር የተናገሩት። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለ በበኩላቸው ሀገራቸው ላለፉት 20 ዓመታት ከአፍሪካ ቀንድ ጉዳዮች ተገልላ መቆየቷን ካስታወሱ በኋላ የሚከተለውን ብለዋል።
We have a meeting with the president.
ከፕሬዝደንቱ ጋር ስብሰባ ነበረን። ስለ ሀገሪቱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ሁኔታ ገለጻ ያደረጉልን አድምጠናል። በጣም ጠቃሚ ገለጻ ነበር። ይህንኑ ለፕሬዝደንታችን እናስተላልፋለን።
ወደፊትም የሶማሊላንድ ጉብኝታችንን እንቀጥላለን ብለዋል የውጭ ጉዳይ ሚኒስትሩ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከፍተኛው የዩናይትድ ስቴትስ የአፍሪካ ጉዳይ ዲፕሎማት ካሜሩንን በጎበኙበት ወቅት የመንግስት ደጋፊ የሆኑ ቡድኖች ቲቦር ናዥ በካሜሩን የውስጥ ጉዳይ እየገቡ ነው በማለት ተቃውሞ እያሰሙ ነው። ናዥ ባለፈው ዓመት በተካሄደው ፕሬዝደንታዊ ምርጫ አሸንፊያለሁ የሚሉት የተቃዋሚ መሪ ሞሪስ ካምቶ እንዲፈቱ ባለፈው ሳምንት ካሜሩንን ጠይቀው ነበር። ከአንግሎፎን ተገንጣዮች ጋር ሰላም የማውረድ ተግባር እንዲፋጠንም ጠይቀዋል። የናዥ አባባል የካሜሩን ባለስልጣኖችን ያስቆጣ ቢሆንም የሰብአዊ መብት ችግርን ለመፍታት የሚጋብዝ ተደርጎ መታየት እንዳለበት ተንታኞች መናገራቸውን ዘጋቢያችን ሞኪ ኤድዊን ኪዲንዜጋ ከያውንዴ በላከው ዘገባ አመልክቷል። አዳነች ፍስሐዬ ዘገባውን ታቀርባለች። ወደ ሌላው ዜናችን እናልፋለን። ዘገባውን እንደደረሰ እናሰማለን። ባለፈው ሳምንት አርብ ክራይስት ቸርች ከተማ ሁለት መስጊዶች ውስጥ ከተፈጸመው ግድያ ተከትሎ ካቢኔያቸው የመሳሪያ ባለቤትና መያዝን ጉዳይ የሚመለከቱ ህግጋቷን መለወጥን በሚመለከት ከውሳኔዎች መድረሷን የኒውዚላንድ ጠቅላይ ሚኒስትር አስታውቋል። በሚቀጥለው ሳምንት ሰኞ ካቢኔው እንደገና ከመሰብሰቡ አስቀድሜ ይህንን የውሳኔያችንን ዝርዝር በተመለከተ ገለጻ አድርጋለሁ ሲሉ ጠቅላይ ሚኒስትሯ ጃሲንዳ አርደን ተናግረዋል። ይህ ማለትም አስከፊው የሽብር ድርጊት በተፈጸመበት 10 ቀን ጊዜ ውስጥ የህዝቡን ደህንነት የሚያስጠብቁ የለውጥ እርምጃዎች ይወሰዳል ማለት ነው ሲሉም አክለዋል። ካቢኔያችን ከዚህ ውሳኔ የደረሰው በአንድነት ነው ሲሉም አስታውቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከፍተኛው የዩናይትድ ስቴትስ የአፍሪካ ጉዳይ ዲፕሎማት ካሜሩን በጎበኙበት ወቅት የመንግስት ደጋፊ የሆኑ ቡድኖች ቲቦር ናዥ በካሜሩን የውስጥ ጉዳይ እየገቡ ነው በማለት ተቃውሟቸውን እያሰሙ ናቸው። ቀደም ሲል ዝርዝሩን ተናግሬያለሁ። የሞኪ ኤድዊን ኪንዴዜጋን ዘገባ አዳነች ፍሳሐ አሁን ታቀርባለች።
የካሜሩን መንግስት ደጋፊ የማህበራዊ ልማት ቡድን አባል 100 ገደማ ለሚሆኑ ደጋፊዎችና ተመልካቾች ንግግር ሲያደርጉ ነው የሚሰማው። ዩናይትድ ስቴትስና የአውሮፓ ህብረት በቅርቡ የተናገሩትን በማውገዝ የሀገሪቱ ባለስልጣኖችን ድምጽ አስተጋብተዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ቲቦር ናዥ እና የአውሮፓ ህብረት ተወካይ ፌዴሪካ ሞጋሪኒ ካሜሩን የተቃውሞ መሪ ሞሪስ ካሞቶንና 150 የሚሆኑ ደጋፊዎቻቸውን ከእስር እንድትፈታ በቅርቡ ጥሪ አድርገው ነበር። ካሜሩን የአንግሎፎን ተገንጣዮች ባሉባቸው ምዕራባዊ ክልሎች ያለውን ግጭት ለማቆም የሀገሪቱ ባለስልጣኖች ከባድ ጥረት እንዲያደርጉም ጥሪ አቅርበው ነበር። ዛሬ የተሰማው ተቃውሞ አስተባባሪ ሊሊያን ኮሉ እንጉሉ ናዚ ሰልፈኞች የሚሉትን ሰምተው መልእክታቸውን ወደ ዋሽንግተን እንዲያደርሱ ይፈልጋሉ ብለዋል።
ስቲድ 13 ሄክታር አቤት ሽዋዚ ላ ፕሮሲዱር ዶክታሲዮን ዲ ቲትር ፎንሲ ያንኩ
የካሜሩን አገር ወዳድ ቡድኖች እዚህ የተሰለፉት የአሜሪካ መንግስት ገለልተኛ አቋም እንዲይዝና በካሜሩን የውስጥ ጉዳይ መግባቱን እንዲያቆም ለመጋበዝ ነው ይላሉ እንጎሉ። አያይዘውም አሜሪካ እንግሊዝኛ ተናጋሪ በሆኑት ሰሜን ምዕራብና ደቡብ ምዕራብ ክልሎች ያለውን ቀውስ በማቆም ተግባር መርዳት ይኖርባታል ብለዋል። ይህን ለማድረግ የምትችለውም አሜሪካ ያሉት የካሜሩን ተወላጆች ካሜሩንን የማናጋት ተግባር እንዲያቆሙ በማገድ ነው ብለዋል። የኮሚኒኬሽንስ ሚኒስትር ሬኒ ኢማኑኤል ሳዲ ካሜሩን በናዢ አባባል ተቆጣለች ሲሉ ተናግረው ነበር። የካሜሩን የሰብአዊ መብት ተሟጋጅ ኤማንጋ ግን የሀገሪቱ ባለስልጣኖች የናዢን አባባል በነቀፌታ ሳይሆን በአዎንታዊ ሐሳብ ማየት አለባቸው ብለዋል።
ሞጄ ዴጃ ስቶኬ ሎ ማይስ ፖር ሞዋ ላ ፍራንስ ታኔ ኢሌ
ካሜሩን ከባድ የፖለቲካና የማህበራዊ ጉዳይ ቀውስ እንዳለባት የሚታወቅ ነው ካሉ በኋላ ማንጋ የቲቦር ናዥ አነጋገር ዲሞክራሲ በተግባር ላይ እንዲውል ለሚፈልጉ ብዙ ሰዎች ተስፋ ያሳድራል ብለዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 9 2011 ዓመተ ምህረት ምሽት ፕሮግራም ነው።
የመሰረት ድንጋዩ ከተጣለ 2 ዓመት ያለፈው የአድዋ ፓን አፍሪካን ዩኒቨርሲቲ ስራ እስካሁን አልተጀመረም።
የአዲስ አበባ ከተማ አስተዳደር ለዚህ ለዩኒቨርሲቲው መገንቢያ የሚሆን 10 ሚሊዮን ብር ሰጥቷል። ሁለተኛ የትግራይ ክልል መንግስት ዛው በአድዋ በበዓሉ ላይ 250 ሚሊዮን ብር ለግንባታ የሚሆን ስጦታ ሰጥቷል።
ለካሳ የሚከፈል ገንዘብም ኮሚቴው በእጁ እንዳልነበረ ነው የተናገሩት ዶክተር አየለ በቀሬ የዩኒቨርሲቲው ምስረታ ኮሚቴ አባል። በምሽቱ የአፍሪካ ነክ ርዕሶች ይመለሳሉ።
አሁን የለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የለቱ አብይ ርዕስ።
ለጌዲኦ ዞን የረሃብ ተጎጂዎች በእርዳታ አቅርቦት ላይ መስተጓጎል የተፈጠረው በጸጥታ ችግር ምክንያት መሆኑን ጠቅላይ ሚኒስትር አብይ አህመድ ከምስራቅና ከምዕራብ ጉጂ ዞኖች ተፈናቅለው ገደብ ከተማ ውስጥ የተጠለሉ ዜጎችን ትናንት ሲጎበኙ ተናግረዋል። ተፈናቅለው በገደብ ወረዳ ገደብ ከተማ የተጠለሉት ዜጎች በመንግስት ላይ ያላቸውን ቅሬታም ለጠቅላይ ሚኒስትሩ ተናግረዋል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ ይዟል።
ይህል የናፍቃንጅት ረሃብ ያጨራምተው ሰውነት ጥን ያጉሳቆለው አካል እሳት እንደነካው ላስቲክ ሲጋው ሽስቶ ቆዳና አጥንት ብቻ ይቀርው የሰው ልጅ እዚህ በገደው ምድር ሞልቷል። የምላስ የሚቀመስ ነገር ያጡ ነፍሶች ከጥቋቁሮቹ ምድር ትርት ካለው ሰማይ ስር ከለምለም አፈር ከፍራፍሬው አድባር ተርበዋል። ይህ የወይዘሮ ውዴ በራቁና ያስ ልጆቻቸው አሁናዊ ሁነት ነው። ወይዘሮ ውዴ ከመኖርበት ከምሳብ ጉጂ ዞን ቀርጫ ወረዳ ተፈናቀሉት ካንድ ሁነት ሶስቴ ነው። አሁን ደግሞ ለከፈራ ተጋልጧል። ልጆቼ ደማቸው መልኩ ቀይሯል። ስጋዬን ቆርጬ እንዳላበላ ቸው አይሁንም ታዲያ ምን ላድርጋቸው ይላሉ።
ከመጣን ወዲህ 10 ልጆች ሞቱ። አባቶች 6 ሞቱ። ሴቶች 2 ሞቱ። በራብ ምንም አንጥተን የምንበላ ነገር የለም። ሳንቲም የለንም። አጠለ እቺ ላይ ነው የምንተኛው።
ድጋፍ የሚያደርግላችሁ
አንድ ሰው ምንም
ባል አልሞቱም።
የለኝም ባል ሞቷል። ልጆች አሉ አሉ።
ልጆች አሉ
10 ምን ላድርግ ታዲያ? ምን አምጥቼ ልስጣት? ምን አምጥቼ ስጋዬን ቆርጬ እሰጣለሁ? ምን አምጥቼ ልስጣት?
የሚዙትን የሚጨብጡትን ያጡ በመጦሪያ እድሜያቸው ግራ የሚጋቡ ወላድናት ወይዘሮ ውዴ እንደሚሉት ከዛራው ቀን በፊት ምናልባትም ከ8ና 9 ወራት ቀደም ብሎ አስጨንቋቸው የማያውቁ ጉዳይ አሁን ሆድ ያስወሳቸዋል። ይልውሃም
ዶ ያ ጥጋብ ውስጥ አገምደን ሰርተን እንበላለን፣ ነግደን እንበላለን። በጥጋብ ነበር ያለ ነው።
እንዲህ የረሃብ አለንጋ እንደሚገርፋቸው ባውቅ ኖሮ ባልወልዳቸው ይመርጣሉ ብሎኛል። የእናት ወደ አዛኝ ነውና ደርሶ ሳግ ተናነቃቸዋል።
ምን ላድርግ ታዲያ? ወደ ጀን ላድርግ? በወዳጅ በወደ በልጭ እንዳልጭብስ እንት አጥንት አላቸው። ምን ላድርግ? በደም የመጡት አሁን ደማቸውን ቀየሩ።
አቶ ተስፋዬ ታምሩም ከምስራቅ ጉጂ ዞን ቀርጫ ወረዳ መፈናቀላቸውን ገልጸውልኛል። መጀመሪያ ከተፈናቀሉ በኋላ ተመልሰው ቢሄዱም እንደገና ተፈናቅለው ለችግር መጋለጣቸውን ተናግሯል። ሰብአዊ ድጋፍ በተመለከተም የደረሰላቸው የለም። መንግስትም ከታች እስከ ላይ ጆሮ ዳባ ልበስ ብሎናል ብለዋል።
የተቸገርነው ነገር ሪያል የራብ ጉዳይ የምንሰራ ስራ አጥተን ተረብን። የሞተ ሰው ወደ 100 ይሆናል። የምናደርበትን ቦታ ብታዩት ይሄ ነው። ተደሃይተን ይሄኛ ነው። አንድ ድጋፍ የምባለው ነገር የለም። መዳኛ የለንም።
ህጻናት ከረሃብ በተጨማሪ በተለያዩ ተላላፊ በሽታዎች እየተጎዱ እንደሆነ ተናግሯል። አራስ እናቶችም ጭምር ለጉዳት መዳረጋቸውን ገልጸዋል።
ትልቁ ነገር ራብ ነው። እኛን ያስቸገረ ጦርነት አንዴ አፈናቅሎናል። እዚህ የምንበላ ነገር አናገኝም። በዚህ አይነት ችግር በከፍተኛ ስቃይ ውስጥ ነው የምንኖረው።
ይህ ታሪክ የእነዚህ ሰዎች ብቻ ሳይሆን በገዲዮ ዞን ተፈናቅለው በተለያዩ ጣቢያዎች የተጠለሉ የ178,000 ዜጎችም ጭምር እንጂ። ቪኦኤ ገደብ ወረዳ ጎትቲ ቀበሌ ደርሶ እንዳረጋገጠው በጎትቲ ቃለ ህይወት ቤተክርስቲያን ብቻ ከ12,000 በላይ ዜጎች ለክፉኛ ራብ ተጋልጠዋል። በምግብ እጥረት የተጎዱ ህጻናት ቁጥራቸው ብዙ ነው። አይናቸውን የማይገልጡ ይከክ የወረራቸውም እንዲሁም አቅም አንሷቸው ከተጋደሙበት የማይነሱም እርዳታ እየተባለ የሚመጣውን እንደሌላው መሸማት የማይችሉ እናቶችን ተመልክቷል። ቪኦኤ ለረሃብና ችጋር ከመጋለጣቸውም በላይ ምንም የማያውቁ ህጻናት ከስጋና ደሞች ሆነው እየሞቱ ናቸው ይላሉ ተጎጂዎቹም። ከጉጂ የተፈናቀሉ ከ178,000 በላይ ዜጎች ለተመሳሳይ ችግር መጋለጣቸውን በገዲዮ ዞን የአደጋ ስጋትና ስራ አመራር አስተባባሪ አቶ ትግስቱ ገዛኝ ተናግሯል።
ያሉበት ሁኔታ ምቹ አይደለም። ከቤት ንብረታቸው ወጥቶ ነው ያሉት። መጠለያው ምቹ አይደለም። በዚህ ላይ ደግሞ ህጻናትም እናቶችም ያው ለችግር ሊዳረጉ እንደሚችሉ ምንም ጥርጥር የለምና አሁን ግን ባለው ሁኔታ የአካባቢው ማህበረሰብም የዞኑ አስተዳደርም ግለሰቦችም ከዛም ሳት ደግሞ ፌዴራል መንግስትም አሁን ባለው ሁኔታ ህይወት የማዳን ስራ መስራት እየሰራ ያለ ነው።
ዜጎችን ያህል ሲጎዱ አሁን ለከፋ ጉዳት ይዳረጓሉ። ህጻናት ተጎድተዋልና ለምንድን ነው ዝም የተባለው? አቶ ትግስቱ
ምን መሰለህ፣ ከዚህ የተመለሱት ዜጎች ቀጥታ እዛ ምግብ እንዲያገኙ መግባባት ላይ ተደርሷል። የእነዚህ ዜጎች ምግብ ቀጥታ ወደዛ ሲሄድ፣ ነገር ግን ውስጥ ላሉት ተፈናቃዮች እዚሁ ምግብ እየቀረበ ነው የነበረው። አሁን መጀመሪያ ተዘርዝረው የተያዘው ምዕራብ ጉጂ ወደ 400,000 በላይ የሚሆን ተፈናቃዮች ናቸው ወደዛ ተመልሶ የሄዱት። እዚህ ውስጥ ደግሞ ቀርቶ የነበረው የውስጥ ተፈናቃይ ወደ 145,000 የሚሆን ነው የነበረው። እኛ ጋር የሚመጣ ምግብ 145,000 ነው። እዛ ጋር ግን በስማቸው የሚሄደው ቅድም የጠቀስኩትን ቁጥር ምግብ እዛ ይሄዳል። አሁን እነዚህ ሰዎች ምግብ ወደዚህ መሰደድ ሆነ። መሰደድ ሲሆን በነዛ ሰዎች ስንዝርዝር ምግቡ እዛ ሄዷል። እኛ ጋር መጡ። እኛ ጋር ሲመጡ ምግባቸው እዛ ገርቶ እነሱ ወደዚህ ነው ሊመጡ ይቻሉት። በዚህ መሀል ምግብና ተጉጂ ሰው አልተገናኘም። በዚህ መካከል ነው ጉዳቱ ራቡ ሊደናባቸው ይቻለው።
በዚህ ራብ ምክንያት የሞቱ ህጻናቶች እንዳሉ እዛው ካምፕ ላይ ያገኘዋቸው ተጎጂዎች ነግሮኛል።
አደጋ ሲከሰት ሞት በዚህ ደረጃ ሲለይ በጤና ደረጃ ህክምና እያገኙ የሞቱ ሰዎችን ነው መረጃ ሊገኝ የሚችለው። እኛም ህጋዊ ነው ብለን ልንወስድ የምንችለው ይህንን ነው። ከዚህ አንጻር ግን ሶስት ህጻናቶች መሞታቸውን እኛም በሪፖርታችን አካተን ለክልል ያስተላለፍን አስታውሳለሁ። ከዛ ባሻገር ግን እንደዚህ አይነት ኬዞች ሊከሰቱ ይችላሉ። ህብረተሰቡ ተበታትኖ ነው ያለው። እንደገና በአንድነትም ነው ያለው። በዚህ ላይ ደግሞ በቂ ምግብ ካላገኙ ለዚህ ችግር እንደሚዳረጉ ሪል ነው።
የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ከአጎራባች አካባቢ ተፈናቅለው በገዲዮ ዞን ገሬ ወረዳ ተጠልሎ የሚገኙ ዜጎችን ጎብኝቷቸዋል። በዚህ ወቅትም ለተፈናቃዮች የሚያስፈልጋቸውን ድጋፍ እንደሚያደርጉም ተናግሯል። መንግስት ዘላቂ መፍትሄ ለማበጀት እየሰራ ያለውን ስራ አጠናክሮ እንደሚቀጥልም ነው በዚህ ወቅት ያረጋገጡት። ከውሃና ከጤና ጋር ተያይዞ ያሉትን ችግሮች ለመፍታትም የጤና ሚኒስትር የውሃ መስኖና ኤሌክትሪክ ሚኒስትሮች ቡድን አቋቁሞ እየሰራ መሆኑን ገልጿል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ በበኩላቸው የእርዳታ እህል ማቅረብ ስራ ተጠናክሮ እንደሚቀጥልም ተናግሯል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ትናንት ገዲኦ ዞን ገደብ ወረዳ ተገኝተው የተፈናቀሉ ዜጎች ያሉበትን ሁኔታ ጎብኝቷቸዋል። የገዲኦ ህዝብ ከምዕራብና ከምስራቅ ጉጂ ዞን መፈናቀል ከጀመሩበት ከስምንት ወራት በፊት አንስቶ ለምን ጠቅላይ ሚኒስትሩ መጥቶ አያየንም ሲሉ ቅሬታ ሲያሰሙ መቆየታቸው የሚታወስ ሲሆን ጠቅላይ ሚኒስትሩ ትናንት በማለዳ ነበር ተፈናቅለው በገደብ ወረዳ የሚገኙ ከ96,000 በላይ ዜጎችን የጠየቋቸው። ከጠቅላይ ሚኒስትሩ ጋር የተወያዩ የተፈናቀሉ ዜጎች ተወካዮችም የተሰማቸውን ቅሬታ እንዲህ ሲሉ ለጠቅላይ ሚኒስትሩ ተናግረዋል። ከመጠለያ ቦታ አንስቶ እስከ እህል ድጋፍ ያለውን ችግርም ገልጸውላቸዋል። ይላክላቸዋል የተባለው ድጋፍም በበቂ ሁኔታ እንደማይደርሳቸውም ተናግረዋል።
የቤት ቁሳቁስ ከዚህ በፊትም የደረሱት አካላት ሰጥቶናል። እርዳታ ተቀብለን ነበር። መጀመሪያ የተቀበልነው ስንዴው ጋር ብርድ ልብሱም ኩባያ ተሰጠ። በአንዳንድ እየሸጠ ነው ሰው እስከዛ ቆየው። አሁን ባለው መሀልና ራሳችን ልብስ ከጤና በኩል ህክምና እንፈልጋለን። በተጠለንበትም ይሁን ሌሎቹ ይሄንን መጠላፈን ያላገኙታሉና አሁንም ይሄን ዝናብ ከመጣ ምንምናለ ስጋታችን ስለሆነ ግዛሉን ነው መጠላሉ አስፈላጊ ልታሳል ካደርጉልን ከምግብ በኩልም በተለይ ሚያጠሙ እናቶች፣ ህፃናት፣ አረጉዞች በየቀኑ እያለሙ ስለሆነ እነሱ ማስፈልገው እርዳታ ነው። እዚህ መጥቶ ከደረሰ በኋላ ሚዲያ ዘመና ነው እየደረሰ ነው እየተባለ ነው ሲሳፈር ስላላየን እየደረሰ ነገር ካለ ወጥቶ የተጎዱ ያሉት አካል በስርዓቱ እንዲደርስ ልታደርጉልን።
መንግስት በአስቸጋሪ ሁኔታ ውስጥ መሆናቸውን ተገንዝቧል ያሉት ጠቅላይ ሚኒስትሩ ከጊዜያዊ ድጋፍ በተጨማሪ ለዘላቂ መፍትሄ እንቅስቃሴ እንደሚደረግ ተናግሯል።
ዛሬ ያፈናቀለ ነገ መፈናቀሉ አይቀርም፣ የተራ ጉዳይ ነው። ስለማይጠቅም እሱን ትተን ወደ ልማት እንድንሄድ ዘላቂ መፍትሄ የመጣበትን መንገድ ከሁለቱም ህዝቦች፣ አባገዳዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ጋር ምክክር እናደርጋለን። ከኦሮሚያና ከደቡብ ክልል አመራሮች ምክክር እናደርጋለን። ዘላቂ መፍትሄ እንዲመጣ ጥረት ይደረጋል።
ዜጎች ለችግር እንዲጋለጡ ያደረጉ የገደሉና ያፈናቀሉ በህግ እንዲጠየቁ ይደረጋል ነው ያሉትም።
የሚጠየቁበት ምክንያት እዛ ያለ የሆነ ፖሊስ ዛሬ ጌዶ ገሎ ከሆነ አሁን ጌዶ ሲወጣ ጉጂ መግደሉ አይቀርም። እናንተ ስለወጣችሁ አያቆምም። ያገኘውን ሰው አንተ ደግሞ እንትነህ አንተ ደግሞ እንትነህ እያለ ጥፋት ይቀጥላል። ያ ጥፋት እንዳይኖር ህግ ለሁሉም እኩል እንዲሰራ ይደረጋል።
የተፈናቀሉ ዜጎችን ቁጥርና ሰብአዊ ድጋፍ በተመለከተ የተሳሳተና ሐሰት መረጃ ይቀርብብናል ብለው ላቀረቡት ክስም ጠቅላይ ሚኒስትሩ ይህንን ብሏል።
ቅድም በዜና ተነገረ ያለችው እህቴ ትክክል ነበረ። የተፈናቀላችሁት 800,000 ገደማ ነው። ባለፈው 6-7 ወር የተፈናቀለው ከዚህ ውስጥ ከ90% በላይ ተመልሷል ወደ ቦታ። እዚህ ቀራችሁት 20,000 አትሞሉ ነበር። ያኔ በድርቅ በውሃ ችግር እና አልፎ አልፎ ጸጥታ ያለባቸው ጥቂት ወረዳዎች እዚህ እንዲቆዩ የተቀረው ግን እዛ ሄዶ እዛ እንዲታገዝ ነው አቅጣጫው። ታስታውሱ ከሆነ እዛ ከሄዳችሁ በኋላ በመሀል የጸጥታ ችግር አጋጥሞ በጉጂ እና በወለጋ የነበረው ሁኔታ ለእርዳታ የመጡ እህሎች እዛ ላለው ሕዝብ መድረስ አልቻሉ። መንግስት ማገዝ በሚገባው ልክ አላገዘም። እንደገናም እህቴ እንዳነሳችሁ ጸጥታም ችግር አጋጥሟችሁ የተወሰነ ቁጥር ያለው ወደዚህ መጥቷል። አሁን ቁጥሩ 5000 ነው 10000 ነው 20000 ነው እሱ ምን ያደርጋል? አንድ ሰውም ቢሆን ካላግባ መጉዳት የለበትም። ቁጥሩ ስለበዛ ስለአነሰ ሳይሆን ዋናው ነገር ለምንድን ነው ኢትዮጵያዊ በኢትዮጵያ ጨክኖ የሚያፈናቅለው?
ተፈናቅለው በገደብ ወረዳ የሚገኙ ዜጎች ጠቅላይ ሚኒስትር መጥቶ ስለጎበኙዋቸው ደስታቸውን በምስጋና ገልጸውላቸዋል። ከፍተኛ ረሃብ የገባው ጉትት ቀበሌ የሚገኙ ጣቢያዎች ቢሆንም ገደብ ወረዳ ያሉትን እንጂ እስካሁን እዚህ ጉትት ቀበሌ ደርሶ በክፉኛ እየተጎዱ ያሉ ዜጎችን የጎበኘ ከፍተኛ የመንግስት ባለስልጣን የለም። የአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ከገዲኦ ዞን ጉትትም።
ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከ3 ሰዓት ከ25 ደቂቃ ነው አዲስ አበባ ላይ። ህብረተሰቡ ከሐሰት ዜናና ከጥላቻ ንግግሮች እንዲቆጠብ ሲል የጠቅላይ ሚኒስትር ጽህፈት ቤት ማምሻውን አሳስቧል። ጽህፈት ቤቱ በፌስቡክ ገጹ ላይ በዚህ የለውጥ ወቅት ግጭት በመቀስቀስና ብጥብጥ በማንገስ የህዝብ መፈናቀልና ስቃይን ለማባባስ ከፍተኛ ጥረት በመደረግ ላይ ነው ሲል አስፍሯል። ሁኔታው የታቀደና የተደራጀ ዘመቻ ነው ብሏል የጠቅላይ ሚኒስትሩ ጽህፈት ቤት። በዚህ የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ ላይ ተጨማሪ መረጃ ይዞ እስክንድር ፍሬው መስመር ላይ ይገኛል። እስክንድር እንደምን አመሸ?
እንደምን አመሸህ ሰለሞን?
እግዚአብሔር ይመስገን። እስቲ ምን ማለት ነው ይሄ መግለጫ? ሌሎች ዘርዘር ያሉ ጉዳዮች ተፈረውበት እንደሆነ እስቲ አካፍለን።
እንግዲህ ሰለሞን፣ የጠቅላይ ሚኒስትር ጽህፈት ቤት በፌስቡክ ገጹ ያሰፈረው መረጃ አንዳንድ ኃላፊነት የጎደላቸው ግለሰቦች በተለይም በማህበራዊ ሚዲያዎች የግለሰቦችንና የድርጅቶችን የሐሰት ስም በመጠቀምና በምስልም በማጀብ የሐሰት ዜናዎችንና የጥላቻ ንግግሮችን በስፋት በማሰራጨት ስሜት በመኮርኮር ላይ ይገኛሉ ነው የሚለው። እንግዲህ የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ በተለይ በማህበራዊ ሚዲያ ላይ ያተኮረ ነው ማለት ነው። ይህንን የታቀደና የተደራጀ ዘመቻ ዓላማ ያልተረዱ ወገኖች ተነካብኝ ያሉትን ወገን ሳያጣሩ በሚሰጡት አጸፋዊ ምላሽ ወደ ግጭት ሲያመሩና ሲናኮሱ ይስተዋላል በማለትም ይቀጥላል። ይህንን የሚሰሩና የሚቀሰቀሱት ደግሞ በሞቀ ቤታቸው ሆነው ሌላ ብጥብጥ ይጠነስሳሉ ሲልም ያክላል ሰለሞን መግለጫው። በግጭትና ብጥብጥ ጠብ በመፍጠር የአመራሮችንና የድርጅቶችን ስም በመጠቀም ብሔር፣ ጾታና ቦታ በመቀየር ድግስ የሚደግሱ የተበራከቱ በመሆኑ ማጣራት፣ መመርመርና ማስተዋል የወቅቱ የሰላም ቁልፍ ነው ሲልም ነው እንግዲህ የሚያጠቃልለው። እና ሆን ብለው በተደራጀ መንገድ በማህበራዊ ሚዲያዎች ብጥብጥና ጥላቻ እንደማንገስ የሚሰሩ ባላቸው ግለሰቦች ላይ ያተኮረ ነው ሰለሞን።
እስክንድር፣ የጠቅላይ ሚኒስትር ጽህፈት ቤት እንደዚህ አይነት መግለጫ ሲያወጣ መቼም ከምንም ተነስቶ አያወጣም። አንዳንድ የተጨበጡ ነገሮች ሊኖሩ ይችላሉ። ሁኔታው የታቀደና የተደራጀ ዘመቻ ነው ሲል የጠቅላይ ሚኒስትር ጽህፈት ቤት መግለጫ፣ እነ እገሌ ሲል የጠቆማቸው ወይም አዝማሚያ ያሳየባቸው ሁኔታዎች የሉም? ወይም ምናልባት አንተ በቅርብም ስላለህ ከጠቅላይ ሚኒስትሩ ጽህፈት ቤት ሰዎችም ጋር ተገናኝተህ ተነጋግረህ ከሆነ የጠቆሙት አካል፣ የጠሩት ቡድን ወይም የተደራጁ ሰዎች አሉ?
እንግዲህ ይህንን መግለጫ በተመለከተ ከጠቅላይ ሚኒስትር ጽህፈት ቤት ሰዎች ጋር ይሄ መግለጫ ከወጣ በኋላ አልተገናኘውም። ነገር ግን እስካሁን የነበረውን ሁኔታ ስንመለከት ሰለሞን፣ ይህ አዲስ ስጋት አይደለም። በኢትዮጵያ መንግስት በኩል ከዚህ ቀደምም በማህበራዊ ሚዲያ በተለይም በፌስቡክ የሐሰት መረጃዎች እንደሚሰራጩ ሆን ብለው የተሳሳተ የፌስቡክ አካውንት በመጠቀም ወይም በተሳሳተ ስም የፌስቡክ ገጾች በመክፈት ይህንን ተግባር የሚፈጽሙ እንዳሉ ጠቅላይ ሚኒስትር አብይ አህመድ ራሳቸው የተናገሩበት አጋጣሚ ነበረ። ከለውጡ ፈተናዎች እንዳንዱም ሲታይ ቆይቷል ሰለሞን። ትናንት እንግዲህ ለምሳሌ የኢትዮጵያ መንግስት አሁን በሀገሪቱ ውስጥ ሊያሻሽላቸው ከሚያቀዳቸው አዋጆች አንዱም ይሄንን ጉዳይ ለመቆጣጠር የሚያስችል ነው። አሁን በሳምንቱ መጨረሻ ላይ ለምሳሌ የመገናኛ ብዙሃንና የመረጃ ነጻነት አዋጅ እንደዚህም የብሮድካስት አገልግሎት አዋጅን ጨምሮ ከዚህ ጋር የተገናኙ አዋጆችን ለማሻሻል የተለዩ ችግሮችን እስካሁን የነበሩ አዋጆች ያሉባቸውን ችግሮች የለየ ስብሰባ ወይም አውደ ጥናት ተካሂዶ ነበር እና እዛ ላይ ከተነሱት ጉዳዮች አንዱም በጠቅላይ አቃቤ ሕግ ከተገለጹትን እንደዚሁ ከዚህ ከማህበራዊ ሚዲያ ጋር የተገናኙ ሁኔታዎችን እንግዲህ ማስተካከል በሚቻልበት ሁኔታ ላይ ያተኮረ አዋጅም እንደሚወጣ የሚገልጽ ነበር እና ይህ ችግር ጠቅላይ ሚኒስትሩ ወደ ስልጣን ከመጡበት ጊዜ ጀምሮ ሲገልጹት የነበረ ነገር ግን አሁንም ተጠናክሮ እየቀጠለ እና መፍትሄ ያልተገኘለት ከመሆኑ ውጪ ከዚህ በፊትም በዚህ መንገድ ሆን ብለው በዚህ መንገድ ላይ መረጃዎችን የሚያሰራጩ ሰዎች መኖራቸውን ጠቅላይ ሚኒስትሩ ራሳቸው በአንደበታቸው የተናገሩት ነው ማለት ይቻላል። ሰለሞን፣
እና ምን እርምጃ ሊወስድ አስቧል የኢትዮጵያ መንግስት በዚህ በኩል? በተለይ ማህበራዊ ሚዲያ ላይ ያተኮረ ከሆነ በርግጥ ማህበራዊ ሚዲያ ላይ ብቻ አይደለም ያተኮረው፣ የታቀደና የተደራጀ ዘመቻ ሲል የሚያውቀው ነገር አለ የጠቅላይ ሚኒስትሩ ጽህፈት ቤት ማለት ነው። መንግስት ነው መቼም ሐሜት አያወራም። እና በማህበራዊ ሚዲያ እንደ መሳሪያ መጠቀማቸውን ነው የሚናገረውና ያቀዱት ነገር አለ እርምጃ ለመውሰድ የሰማኸው?
እንግዲህ ይሄንን በቀጥታ የሰማነው ነገር ባይኖርም ሰለሞን፣ በሁለት መንገድ ማየት ይቻላል። አንደኛ ጠቅላይ ሚኒስትር ጽህፈት ቤት በዚህ መግለጫ በተለይ ለህብረተሰቡ ነው ጥሪ ያስተላለፈው። መጨረሻ ላይ ማጣራት፣ መመርመር፣ ማስተዋል የወቅቱ የሰላም ቁልፍ ነው ሲል ከእነዚህ አይነት መረጃዎች ሆን ተብለው እየተሰራጩ ካሉ መረጃዎች እንዲቆጠብ እንዲጠነቀቅ ለህብረተሰቡ መልእክት እያስተላለፈ ነው። በሌላ በኩል ደግሞ እንግዲህ በመንግስት በኩል እየተካሄዱ ካሉ ጥረቶች አንዱ ቀደም ሲል የጠቀስኩት አሁን ማህበራዊ ሚዲያን እየተመለከተ ጭምር የተለያዩ ህጎችን ለማውጣት በጠቅላይ አቃቤ ሕግ በኩል እየተደረጉ ያሉ ጥረቶች አሉ። አሁን በሳምንቱ መጨረሻ ላይ በኢሊሊ ሆቴል በተካሄደው ስብሰባ ላይ የተገለጸውም ይሄው ነበረ። የመረጃ ብዙሀንና የመገናኛ ብዙሀንና የመረጃ ነጻነት አዋጅ፣ የብሮድካስት አገልግሎት አዋጅ እና ሌሎችም ከዚህ ጋር የተገናኙ አዋጆችን እስካሁን ሮሮ ሲሰማባቸው የነበረው አዋጆችን ለማሻሻል የተቋቋመው ቡድን ከገለጻቸው ነገሮች አንዱ የማህበራዊ ጉዳይን የተመለከተው ሁኔታም ትኩረት እንደተሰጠው ከዛ ጋር በተያያዙ የሚወጡ ህጎችም እንደሚኖሩ የጠቆመ ነበር እና መንግስት ሁለቱን ሚዛን ጠብቆ ለመሄድ እየጣረ ይመስላል። በአንድ በኩል ህብረተሰቡ እንደዚህ አይነት መልክቶች ተዘናግቶ ወደ ግጭት እንዳይገባ ማሳሰብ፣ በሌላ በኩል ደግሞ በህግ መከላከል የሚቻልበትን ሁኔታ ለማመቻቸት እንደዚሁ የህግ የማርቀቅና የማውጣት ሁኔታዎችን እየገፋበት ይመስላል። እንግዲህ በሁለት መንገድ ይመስለኛል እየተንቀሳቀሰ ያለው ማለት። ሰላም
እስክንድር፣ እንግዲህ ከሰሞኑም ዘርዘር ያሉ ዘገባዎችን በዚህ ዙሪያ የሚመለከታቸውን አካላት ባለስልጣናትም ቅርበት ያላቸውን አነጋግረህ ይበልጥ የተብራሩና የተጨበጡ ዘገባዎችን ታደርሰናለህ ብለን እንጠብቃለን። በተለይ ደግሞ ይሄ ሐሰተኛ ዜና ስርጭት በተለይ ዋና ከተማይቱ ውስጥ ግጭቶች፣ ብጥብጦች በአንዳንድ አካባቢዎች እንዳሉ በማህበራዊ መገናኛ ላይ የሰፈሩ አንዳንድ ዘገባዎችን በሌሎችም አካባቢዎች በሀገሪቱ ውስጥ ያሉ ሁኔታዎች ምን እንደሚመስሉ የሚያሳዩ ተጨማሪ ዘገባዎችን እንጠብቃለን። እስክንድር፣ ለጊዜህ በጣም አመሰግናለሁኝ። ለዛሬ
አመሰግናለሁ ሰለሞን።
ደህና እምሽ። ክቡራትና ክቡራን አድማጮች፣ ሁሉን አቀፍ ለሆነ ሚዛናዊ ለሆነ ለተፈተሸ እውነተኛነትና ትክክለኛነቱ ለተረጋገጠ ዘገባ ጨዋ አቀራረብና ቋንቋን ለተላበሰ የዜና ዘገባና መረጃ ከአሜሪካ ድምፅ ጋር ይሁኑ። እስካሁን የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ወደ መጽሔት ዘገባዎች እናልፋለን።
ሻሸመኔ ከተማ ውስጥ ነሐሴ 6 2010 ዓመተ ምህረት አሰቃቂ የግድያ ወንጀል ፈጽመዋል፣ ሟችን ኢሰባዊ በሆነ መንገድ ዘቅዝቀው ሰቅለዋል ባላቸው ሁለት ተከሳሾች ላይ የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ባለፈው አርብ መጋቢት 6 ቀን በዋለው ችሎት የእድሜ ልክ እስራት ፈርዷል። ደንበኞቹ ወንጀሉን አልፈጸሙም ያሉት የተከሳሾቹ ጠበቃ ይግባኝ እንደሚሉ አስታውቀዋል። ሙክታር ጀማል ተጨማሪ አለው።
የምራብ አርሲ ዞን ከፍተኛ ፍርድ ቤት ወንጀል መደብ ችሎት በነገመዶ ሹሚ የተከሰሱ ሁለት ሰዎች ላይ ባለፈው አርብ የድሜ ይፍታ ውሳኔ ፈርዷል። ሰዎቹ በነሐሴ 6 2010 በሻሸመኔ ከተማ ለአቶ ጀዋር መሐመድ በተዘጋጀው ያቀባበል ስነ ስርዓት ላይ አደጋ ለማድረስ ፈንጂ ይዟል በሚል ለጊዜው ስሙ ያልታወቀ ግለሰብ በከፍተኛ ጭካኔ በግፍ የገደሉና ዘቅዝቀው በመስቀል የተከሰሱ ናቸው። በግፍ ነፍስ በማጥፋት ወንጀል የቀረበውን ክስ ግራ ቀኝ ካከራከረ በኋላ ፍርድ ቤት ውሳኔ መስጠቱን የሻሸመኔ ከተማ አቃቢ ሕግ ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ አቶ ጀልዶ በጣሶ እንደገለጹት በምርመራው ወቅት በቁጥጥር ስር ከዋሉት ተጠርጣሪዎች አብዛኞቹ በክስ መረጃ አለመገኘትና በቂ መከላከያ በማቅረባቸው ነጻ ሲወጡ ሁለት ተከሳሾች ላይ ብይን መሰጠቱን ገልጸዋል።
በሂደት አራቱ ነጻ ወጥቷል በፍርድ ቤት በመከላከያ ማስረጃ ማለት ነው። ሁለቱ ተከሳሾች ገመዲ ሹሚና ጀዋር ሁሴን የሚባሉት በምዕራብ አርሲ ዞን ከፍተኛ ፍርድ ቤት እድሜ ልክ እስራት ተፈርዶባቸዋል።
ተከሳሾቹ ወንጀሉን ክደው መከራከራቸውን ጠቁመው ውሳኔው በቂ ማስረጃ ሳይታይ የፖለቲካ መፍትሄ ለማድረግ የተወሰነ ነው ይላሉ የተከሳሾች ጠበቃ አቶ ማሾ ሰዲቆ። አቶ ማሾ ለደንበኞቻቸው ይግባኝ መጠየቃቸውንም ተናግረዋል።
መከላከያችን እነዚህ ተከሳሾች ይህን ድርጊት አልፈጸሙም በሚል መከላከያቸውን እንዲያቀርቡ ለነፍስ ወከፍ እንዲያቀርቡ አድርገን አንደኛ ተከሳሽ በወቅቱ ይህን ድርጊት በሚፈጽሙበት ጊዜ ከአዳማ ወደ ሻሸመኔ እየመጣ የነበረና 8:30 ዘጠኝ ሰዓት አካባቢ እዚህ የደረሰ ከድርጊት በኋላ እዚህ የደረሰ ስለመሆኑን አስደግፈን የተከላከልነው ቪዲዮ ማስረጃም አቅርበን ነበረ። ስቅላቱን የሚያሳይ ቪዲዮ አሳይተን ነበረ። እነዛ ሰዎች አይደሉም ስቅላቱን የሚቀብሉ ሰዎች፣ ሌሎች ሰዎች እንደነበሩ ያንን ምስል የሚያሳይ አቅርበን ነበር። በዚህ ነው የተከላከልነው። ፎቶግራፍ ነበረ። ፎቶግራፍ ደግሞ አይመሳሰልም። አንደኛ ተከሳሽን ምንድን ተጠርጣሪ ሌላ ተጠርጣሪ ማለት ነው። የሴት ጥርሱ ሰባራ ነው በትክክል ያሳያል ምስሉ።
የሻሸመኔ ከተማ አቃቢ ሕግ በበኩሉ የተሰራው ወንጀል ከፍተኛ ጭካኔና ከማህበረሰቡ ባህልና ሰብአዊነት ያፈነገጠ መሆኑን ገልጾ ለውሳኔው በቂ የሰውም የሰነድም ማስረጃ ማቅረቡን የሻሸመኔ ከተማ አቃቢ ሕግ ጽሕፈት ቤት ኃላፊው አቶ ጀልዶ በጣሶ ለአሜሪካ ድምጽ አስረድተዋል።
በወቅቱ በቦታው የነበረው ፖሊስ ነው ማስረጃ ሆኖ የቀረበው። ከዛም በዘለለ ቤቱ ሲፈተሽ የለበሰው ሸሚዝ በፎቶ ላይ የሚታየው በቪዲዮ ላይ የሚታየው በደም የተጨማለቀ መሆኑን በፍተሻ ፖሊስ አግኝቶ በኤግዚቢትነት አያይዟል። እነሱ ቆሞ ወንጀል ቢፈጸም ራሱ ወንጀለኛ ለማስመለጥ ከማድረግበት የፍትህ ስርዓትን ለማገዝ የሚያደርጉት ብዙ ነገርም አይታይም። ስለዚህ እኛ እንደ ፖሊስና እንደ አቃቤ ሕግ ባየነው የምርመራ ውጤት ራሱ ልጆቹ ወንጀሉን መፈጸሙ የተረጋገጠ ነው ብለን ነው የምናስበው።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ሊቢያ ውስጥ የሚገኙ ኢትዮጵያውያን ስደተኞች በሀገሪቱ የጸጥታ ሁኔታ አስቸጋሪነት ምክንያት ሕይወታቸው ለአደጋ መጋለጡን እየተናገሩ ናቸው። በሊቢያ ዋና ከተማ አቡ ሳሊም በሚባል የስደተኞች መጠለያ ውስጥ ያሉ ኢትዮጵያውያን ስደተኞች በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የሌላ ሀገር ስደተኞችን ወደ ጎረቤት ሀገሮች ሲያስተላልፍ ኢትዮጵያውያኑን ግን ሊረዳ ፈቃደኛ አልሆነም ሲሉ ወቅሰዋል። UNHCR ለስደተኞቹ አቤቱታ ምላሽ ሰጥቷል። ገልሞ ዳዊት ከናይሮቢ ተከታዩን ዘገባ አጠናቅሯል።
በተለያዩ ጊዜያት ከሜዲትራኒያን ባህር እንዲሁም ከሊቢያ ግዛቶች በሊቢያ ፖሊስ ተይዘው ትሪፖሊ አቡ ሳሊም በሚባል የስደተኞች ማጎሪያ ውስጥ ያሉ ኢትዮጵያውያን በከተማዋ የጸጥታ ችግር በመባባሱ አደጋ ውስጥ መሆናቸውን ተናገሩ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቅርንጫፍ መስሪያ ቤት UNHCR ለደህንነታቸው ሲል ሌሎች ስደተኞችን ወደ ጎረቤት ሀገር ኒጀር እያስተላለፈ መሆኑን ገልጸው በመጠለያው ያሉ ትውልድ ኢትዮጵያውያን ስደተኞችን ግን እየረዳ እንዳልሆነ ገልጸዋል። ኑረዲን ሐሰን የካምፑ ነዋሪ ነው።
አማ ወሬ ጆሌ ነማ ወሊንጅሩ ኢሳን አሞቱ ዩ ሐለሰኒ ረኮ ኢሳኒ ሁበተኔ አማ ኩኖ ኢሳን ሐለ ጋሪ ዳም ባሳ ይረኝ አሞቱ ዩ
አሁን አብረናቸው እየኖርን ያለን ልጆች ችግራቸውን ተጠይቀው እነሱም በጥሩ ሁኔታ እየረዷቸው ነው። ከዚህ ቦታ ያወጧቸው ነው። እኛን ግን ጉዳያችሁ ገና አልታወቀም ብለው ይሄው ቁጭ ብለን እየተበቀነ ነው።
በአቡሳሊም ያሉት ኢትዮጵያውያን ስደተኞች ሴቶችና ህጻናትን ጨምረው ከ26 በላይ መሆናቸውን ተናግረው ለኑሮ መጠለያ ካምፑ አስቸጋሪ መሆኑን የገለጹት ሐሰን ኢብራሂም የተባለ የካምፑ ነዋሪ በምግብ እጦትም እየተቸገሩ መሆናቸውን ይናገራል።
ኛተ እንቀምኑ ሲንጂ አመኩኖ ነው በቃም ይሩከናት ይያሳያ ቶርበከስ ይራማ ተካዋቶ ኩኖ ፍደንም ቢያካው
የምንበላው ምንም የለንም። አሁን እዚህ ወደ 7 ወር ቆይተናል። ምንም ሰጥተውን አያውቁም። ሀገር ቤት ያሉ ዘመዶችን ብር አስልኬ እዚህ ሐዋላ የሚቀበሉ ሰዎች አሉ። እነሱ የገንዘቡን ግማሽ ወስደው ግማሽ ያመጡልናል። በሷ ነው የምኖረው።
አቡሳሊም ኢትዮጵያኑ ያሉበት ካምፕ በዩኤንኤችሲአር የሚተዳደር ቢሆንም በከተማዋ በትሪፖሊ በየጊዜው ግጭትና ጦርነት ስለሚቀሰቀስ ኑሮው አስፈሪ መሆኑን ይናገራሉ ስደተኞቹ። ሳዓዳ አብዱራህማን ሁለት ልጆቿን አገር ቤት ትታ ከባሏ ጋር እንደተሰደደች ትናገራለች። የሚመለከተው አካል ቢደርስልን ስትል ትማጸናለች።
እኛ አቅማተን እየተቸገርን ነው። ምንም የምንበላው ምግብ ስለሌለን ማለት ነው። እኛ የምንፈልገው ከዚህ መውጣት ነው። በመጀመሪያ መዘገቡን ከዚያ የኢትዮጵያ ዜጎችን ስማቸውን የሚጠራ ማንም የለም። ከኋላችን የተመዘገቡትን እያዛወሩ እኛን ግን አሁንም እዚሁ ትተውናል። መፍትሄ አላገኘንም። ስለዚህም ጧትም ማታም እያለቀስነን።
በሊቢያ የሚገኘው የዩኤንኤችሲአር ቅርንጫፍ ቢሮ ትውልድ ኢትዮጵያውያንን ጨምሮ ሌላ ድጋፍ የሚፈልጉ የማንኛውም አገር ስደተኞችን እንደመረዳ ገልጸው በሊቢያ በመጠለያ ካምፕና በእስር ቤት ያሉት ስደተኞች የተለያዩ አማራጭ መፍትሄ እንዳላቸው ገልጸዋል። መፍትሄውም ስደተኞችን ወደ ጎረቤት ሀገር ማዘዋወር፣ ወደ ሶስተኛ ሀገር በቋሚነት ማስፈር እንዲሁም ወደ መጡበት ሀገር መመለስ መሆኑን አስረድተዋል። በካምፖ ያሉ ስደተኛም የግል ችግራቸው ታይቶ ተገቢ መፍትሄ ሰጣቸዋል ሲል ዩኤንኤችሲአር ሊቢያ ቅርንጫፍ አብራርቷል። ለአሜሪካ ድምጽ ገልሞ ዳዊት ነኝ ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ክቡራትና ክቡራን አድማጮች ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻጭናችሁ ዝግጅቶቻችን በቀላሉ ማግኘት ትችላላችሁ። ከጉግል ፕሌይ ወይም ከአፕ ስቶር ሆርን ኦፍ አፍሪካ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ማውረድ ትችላላችሁ። የቪኦኤን አፕ የአማርኛ የአፋን ኦሮሞና የትግርኛ ስርጭቶች ይገኙበታል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ካርል ስተርሊንግ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። እያስተናገድናችሁ ያለ ነው ሰሎሞን አባትና
ቆንጅት ታየንን። አሁን በቀጥታ ወደ ስፖርት ክፍለ ጊዜ ይሆናል የምናልፈው።
እንደምን አመሻችሁልናል የተከበራችሁ አድማጮቻችን። በሩጫው ስፖርት ዜና ሞስነት ገረመውና ብርሃን ወንድሙ በሊዝበን ግማሽ ማራቶን፣ ገነት ጋሼ ደግሞ በኖርዌይ ድል ተቀዳጅተዋል። በእግር ኳስ መቀሌ 70 እንደርታ የኢትዮጵያን ፕሪሚየር ሊግ እየመራ ነው። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የሊዝበን ፖርቱጋሉን ግማሽ ማራቶን ዜና ላስቀድም። ቦንዶቹ ተከታትለው በመግባት ያሸነፉት የኢትዮጵያ አትሌቶች ናቸው። ሞስነት ገረመው በ59 ደቂቃ ከ37፣ ብርሃን ወንድሙ በ59 ደቂቃ ከ42 ሴኮንድ ገብተዋል። ኬንያና ኤርትራ የሦስተኛና አራተኛነቱን ስፍራ ወስደዋል። በነፋሻው የሊዝበን ጎዳና እስከ 15ኛው ኪሎ ሜትር ድረስ 14 ተፎካካሪዎች ሲታገሉ ቆይተዋል። 18ኛው ኪሎ ሜትር ላይ ነው ሞስነት ተፈትልኮ ከወጣ በኋላ በዚያው ሮጦ ያሸንፈው። በመጪው ወር ለንደን ለሚደረገው ኢንተርናሽናል ማራቶን ውድድር ያዘጋጀኛል ብሏል ሞስነት ሊዝበን ላይ ካሸነፈ በኋላ ሲናገር። በሴቶቹ ኬንያዊቷ ቪቪያን ቼሬት ናት ባለድሏ። ዘይነባ ይመር ከኢትዮጵያ ሁለተኛ ሆናለች። ቼሬት በማራቶን በዓለም ደረጃዋ ሦስተኛ ሲሆን በ2016ቱ ኦሊምፒክ የ5000 ሻምፒዮን ናት። ትላንት በሊዝበን ማራቶን ከ10ኛው ኪሎ ሜትር በኋላ ብቻዋን ሮጣ ነው ያሸነፈችው። ጊዜዋም 1 ሰዓት 6 ደቂቃ ከ34 ሰኮንድ ተመዝግቧል። የ35 አመቷ ቪቪያን ቼሪየት የራሷን ፈጣን ጊዜ ከ1 ደቂቃ በላይ አሻሽላለች። ትላንት ዲኒያ ፖላንድም የግማሽ ማራቶን ሩጫው ልድል ተካሂዶ ነበር። የሴቶቹን ኢትዮጵያዊቷ ገነት ጋሼ፣ የወንዶቹን የኖርዌዩ ሶንድሬ ኖርድስታድ ሞየን አሸንፈዋል። ቀደም ሲል እንዳልኩት በፖላንዱ ግማሽ ማራቶን የወንዶቹን ያሸነፈው የኖርዌዩ ሶንድሬ ኖርድስታድ ሞየን ሆኗል። በአንድ ሰዓት 1:18 ነው ያጠናቀቀው። ቅርብ ተከታዩን የፖላንዱን ክሪስቲያን ዛሉስኪን በ1 ደቂቃ ግድም ቀድሞታል። ሹመት አካል ነው። ከኢትዮጵያ 3ኛ። በሌላ አትሌቲክስ ነክ ዜና ከ11 ቀናት በኋላ ዴንማርክ በሚካሄደው የዓለም አገር አቋራጭ ሻምፒዮና ላይ የኢትዮጵያ አትሌቶች ተቃውሞ ሊያሰሙ ነው ተብሏል። ተቃውሞው ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር የ5000 ሜትር ውድድሮችን አስመልክቶ የደረሰበትን ውሳኔ የሚመለከት ነው። ተባባሪ አዘጋጅ ግርማቸው ከበደ ከአዲስ አበባ ተከታዩን ልኳል።
የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ምክር ቤት ባለፈው ሳምንት በካታር ዶሃ ባደረገው ስብሰባ እንደ አውሮፓውያኑ አቆጣጠር ከ2020 ዓመተ ምህረት ጀምሮ 5000 ሜትር ውድድርን ከዳይመንድ ሊግ ውድድሮች ውጪ ማድረጉን አስታውቋል። ውሳኔው በተለይ በኢትዮጵያና ኬንያ ከፍተኛ ተቃውሞ ያስነሳ ሲሆን የኢትዮጵያ አትሌቲክስ ፌዴሬሽንም ለማህበሩ ፕሬዝዳንት ሴባስቲያን ኮበጻፈው ጠንካራ የተቃውሞ ደብዳቤ ውሳኔው የኢትዮጵያውያን ባህልና ማንነት በሆነው የረጅም ርቀት ሩጫ ላይ የተቃጣ ጥቃት ስለሆነ እንዲቀለበስ ጠይቋል። ይህን በማስመልከት ቪኦኤ ያለፈው አመት የ5000 ሜትር የዳይመንድ ሊግ አሸናፊውን ሰለሞን ባረጋን አነጋግሯል። ሰለሞን የውሳኔውን ጉዳት በማስረዳት ይጀምራል።
የኔ ብቻ ጥያቄ አይደለም እንግዲህ፣ ያው የመላው አፍሪካን ጥያቄ ነው። በተለይ ለኢትዮጵያና ለኬንያ መጥፎ ዜና ነው የተሰማ። ያው አሁን እንትን እየጎዱ ነው። በተለይ አሁን የሚመጣ አትሌት ደግሞ በጣም አስቸጋሪ ነው። ለምን በከታች ጀምሮ ነው ሰው እየመጣ የነበረው። ተተኪም እንዳይኖር ያደርጋል። ማራቶን የሚሮጠ አትሌት እኮ ከታች ጀምሮ ነበረ እያደገ እየመጣ የነበረው። በአጠቃላይ ያው ሩጫው እያጠፉት ነው። ማራቶንም ሊቆም ነው። በዚህ አይነት ከቀጠሉ ከሁለት አመት ወይ ከሶስት አመት በኋላ ማራቶኖቹ ይጠፋል እምነት ነው ያለ።
የ5000 ሜትር የ20 ዓመት በታች ክብረ ወሰን ባለቤቱ ሰለሞን አትሌቶቹ ከቀናት በኋላ በዴንማርክ በሚካሄደው የዓለም አገር አቋራጭ ሻምፒዮናም ተቃውሞ እንደሚያቀርቡ ነው የተናገረው።
ግርማቸውን መስመር ላይ አቆያለሁ። በእግር ኳስ ስፖርት ዜና የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር ሲጀመር መቀሌ 70 እንደርታ በአሸናፊነቱ ቀጥሏል። ሁለተኛና ሶስተኛ ደረጃ ላይ የነበሩት ሲዳማ ቡናና ቅዱስ ጊዮርጊስ ተሸንፈዋል ይላል ግርማቸው። መቀጠል ትችላለህ።
በፕሪሚየር ሊጉ በመጀመሪያና ሁለተኛው ዙር ያልተቀየረው ነገር የመቀለ 70 እንደርታ በአሸናፊነት መቀጠል ነው። መቀለ በያሬድ ብርሃኑና ኦሴይ ማውሊ 2-2 ጎሎች ደደቢትን 4-1 አሸንፏል። ድሉ ለአሰልጣኝ ገብረመድን ኃይሌ ቡድን 10ኛ ተከታታይ ድል ነው። አሰልጣኝ ገብረመድን ከጨዋታው በኋላ ለሀገር ውስጥ መገናኛ ብዙሃን በሰጠው አስተያየት 10ኛ ተከታታይ ድሉን የማይታመን በኢትዮጵያ እግር ኳስም ከባዱ ነገር ነው ብሎታል። የ16ኛው ሳምንት ጨዋታዎች ለመቀለ ድርብ ደስታን ይዘው መጥተዋል። ምክንያቱም በደረጃ ሰንጠረዡ ይከተሉት የነበሩት ቡድኖች ሽንፈት አጋጥሟቸዋል። በሊጉ ሁለተኛ ደረጃ ላይ ያለው ሲዳማ ቡና ወደ ጎንደር አምርቶ በፋሲል ከነማ ተሸንፏል። የፋሲልን የድል ጎሎች ያስቆጠሩት ኤፍሬም አለሙና ከተከላካይነት ወደ አጥቂነት የተቀየረው ሙጂብ ቃሲም ናቸው። ድሉን ተከትሎ የውበቱ አባተ ቡድን ደረጃውን ሲያሻሽል፣ ሲዳማ ቡና ደግሞ ከመሪው መቀለ ጋር ያለው የነጥብ ልዩነት ወደ 8 ከፍ ብሏል። በባህር ዳር ዓለም አቀፍ ስታዲየም በተደረገው የባህር ዳር ከተማና ቅዱስ ጊዮርጊስ ጨዋታ ባለሜዳው ቡድን 1-0 አሸንፏል። ለባህር ዳር ብቸኛዋን የማሸነፊያ ጎል ያስቆጠረው ሳላምላክ ተገኝ ነው። ቅዱስ ጊዮርጊስ ሽንፈቱን ተከትሎ ከመሪው መቀለ በ12 ነጥቦች ለመራቅ ተገዷል። በውጤት መጥፋት ምክንያት ዲዴ ጎሜስን አሰናብቶ ገዛኸኝ ከተማን በጊዜያዊ አሰልጣኝነት የሾመው ኢትዮጵያ ቡና አሁንም ከውጤት ቀውስ መውጣት አልቻለም። ኢትዮጵያ ቡና ወደ ድሬዳዋ አምርቶ በድሬዳዋ ከተማ 1-0 ተሸንፏል። የድሬዳዋን የማሸነፊያ ኳስ ከመረብ ያገናኘው ደግሞ ራምኬል ሎክ ነው። በሳምንቱ ጨዋታዎች ከከተማ ውጪ ተጉዞ ድል የቀናው ብቸኛው ቡድን ደቡብ ፖሊስ ነው። የሐዋሳ ቡድን አዲስ አበባ ላይ መከላከያን 2-0 አሸንፏል። በአዲሱ አሰልጣኝ ገብረ ክርስቶስ ቢራራ ለተመረው ደቡብ ፖሊስ የተሻገዘውና ሄኖክ አየለ ጎሎቹን አስቆጥረዋል። በሌሎች ጨዋታዎች ወልዋሎ አዲግራት ዩኒቨርሲቲ ሐዋሳ ከተማን 1-0 ሲያሸንፍ ወላይታ ድቻ ከሱልሽራ አንድላንድ እንዲሁም አዳማ ከተማ ከጅማ አባጅፋር 0-0 ተለያይቷል። የደረጃ ሰንጠረዡን መቀለ በ38 ነጥብ ሲመራ ሲዳማ ቡና በ30 ፋሲል ከነማ ደግሞ በ28 ነጥብ ሁለተኛና ሶስተኛ ናቸው። ደደቢት በ4 ነጥብ የመጨረሻ ደረጃ ላይ ይገኛል። የኮከብ ጎል አግቢነቱን ደግሞ 11 ጎሎች ያስቆጠሩት የመቀለው አማኑኤል ገብረ ሚካኤልና የመከላከያው ምንይል ወንድም ይመራሉ።
ግርማቸው ከበደ ነበር ከአዲስ አበባ አመሰግናለሁ። በእንግሊዙ ፕሪሚየር ሊግ ማንቸስተር ሲቲ ለኤፍኤ ካፕ ግማሽ ፍጻሜ ደርሷል። ውልቭስ ማንቸስተር ዩናይትድን ቢያሸንፍም ኤፍኤ ካፕ መድረስ አልቻለም። ቼልሲ ትላንት በኤቨርተን 2-0 ተቀጥቷል። ሊቨርፑል ሰንጠረዡን ይመራል። በስፔን ላሊጋ ኮከቡ ሊዮኔል ሜሲ ሌላ አስገራሚ 3 ጎሎችን በማግባት ሪያል ቤትስን ተበቅሏል። ላሊጋውን በ10 ነጥብ ይመራል። ባርሴሎና አሁን ከ28 ግጥሚያዎች 66 ነጥብ አለው። አትሌቲኮ ማድሪድን በ10 ነጥብ ይቀድማል። ሪያል ማድሪድ በ54 ነጥብ ሶስተኛ ነው። በመጨረሻም ቢሲክሌት ባህር ዳር ከተማ በተካሄደው 14ኛው የአፍሪካ አህጉራዊ የጎዳና ውድድር የኤርትራ ጋላቢዎች በወጣት ሴቶችና ወንዶች አሸንፈዋል። የሴቶቹን ያሸነፈችው ዳናዊት ጸጋዬ ናት። ኤርትራ በሴቶቹ የወርቅና የነሐስ፣ በወንዶቹ ደግሞ የብርና የነሐስ ሜዳሊያዎችን አግኝታለች። በዚሁ እናብቃ። ለዛሬ በግርማቸው ከበደና በራሴ ስም የምሰናበተው ሰለሞን ክፍሌ ነኝ። ሳምንት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ሰሎሞን ክፍሌንና ግርማቸው ከበደን ለስፖርት ዜናዎች አመሰግናለሁኝ። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች።
አድዋ ፓን አፍሪካን ዩኒቨርሲቲን አድዋ ከተማ ላይ ለመመስረት በታቀደው መሰረት ከሁለት ዓመታት በፊት የመሰረት ደንጊያ መጣሉ ይታወሳል። ይሁን እንጂ ስራው እስካሁን አልተጀመረም። በዝግጅት ደረጃ ብዙ እንደተከናወነ ግንባታውን ከሚመራው ዋና ኮሚቴ አባላት አንዱ የሆኑት ዶክተር አየለ በከሬ ገልጸዋል። ለዩኒቨርሲቲው ግንባታ 150 ሄክታር መሬት የተሰጠ ሲሆን በመሬቱ ላይ ለሚኖሩ ሰዎችም ሆነ ለገበሬው መከፈል ያለበት ካሳ የተዘጋጀ መሆኑን ዶክተር አየለ ጠቁመው ገንዘቡ ግን በእጅ እንዳልነበረ ነው የተናገሩት። በቅርቡ የትግራይ ክልል 250 ሚሊዮን፣ የአዲስ አበባ ከተማ አስተዳደር 10 ሚሊዮን ብር ለግሰዋል። የፌዴራል መንግስቱም የቀደመው አስተዳደር እንደዚሁ ሊለግስ ቃል ገብቶ እንደነበረ ተገልጿል። ዶክተር አየለ በከሬ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ዲፓርትመንት ተባባሪ ፕሮፌሰር ናቸው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐ እያነጋግራቸዋለን። ወደ ውይይቱ እንዝለቅ።
እንግዲህ አሁን በቅርቡ የአድዋን እድል በዓል 123ኛውን አክብረን ነበረ እና ከእሱ ጋር ተያይዞ ደስ የሚል ዜና አለ። አንደኛ የአዲስ አበባ ከተማ አስተዳደር ለዚህ ለዩኒቨርሲቲው መገንቢያ የሚሆን 10 ሚሊዮን ብር ሰጥቷል። ያው ፕሌጅ አድርጓል ማለት ነው፣ ሰጥቷል። ሁለተኛ የትግራይ ክልል መንግስት ከበዓሉ ጋር አስታኮ እዛው በአድዋ በበዓሉ ላይ 250 ሚሊዮን ብር የግንባታ የሚሆን እንዲሁ ስጦታ ሰጥቷል እና እነዚህ ሁለቱ እንግዲህ ከዚህ በፊት እንደጠቀስኩት እና እንደተናገርኩት የፌዴራል መንግስቱ 200 ሚሊዮን ብር እንዲሁ ሰጥቷል። በጠቅላላ እንግዲህ በአሁኑ ጊዜ ግንባታውን ለማስጀመር 460 ሚሊዮን ብር ተሰብስቧል ማለት ነው። እንግዲህ የተለየ አዲስ አበባ ከተማ አስተዳደር የጅምር ነው፣ ተጨማሪ እርዳታ እናደርጋለን ብሎ ቃል ገብቷል። በተመሳሳይ የትግራይ ክልል መንግስትም እንደዚሁ እና ይህ እንግዲህ የሚያሳየው ምንድን ነው? ጥሩ ነጥቡ ምንድን ነው? በአሁኑ ጊዜ በኢትዮጵያ ውስጥ ያለው የፖለቲካ ስርዓት የፈጠረው የክልል መንግስታት ይህ አድዋ የሁሉም ባለቤትነቱ ለነሱም መሆኑን ተገንዝበው
የአስተዋጽኦ ለማድረግ ዩኒቨርሲቲው እንዲገነባ ፈቃደኝነታቸውን ወስደው በፈቃደኝነት ይህንን አስተዋጽኦ ማድረጋቸው መንፈሱ የሁሉም ባለቤትነቱ የሁሉም ሆኑን ስለሚያረጋግጥ በጣም ጥሩ ጅምር ነው ብዬ ገምታለሁ። እና እንግዲህ ዋና ዋና እሱ ነው።
የኢትዮጵያ ፌዴራል መንግስት አቶ ኃይለማርያም ደሳለኝ ጠቅላይ ሚኒስትር በነበሩበት ጊዜ ነው እንግዲህ 200 ሚሊዮን ለመስጠት ቃል የገቡት። አሁን እሱ ነገር እንደጸና ነው ወይስ እንዴት ነው? በአዲስ ነው የተነገረ አለ?
አዲስ ነገር የለም። እንግዲህ እኛ ተስፋ የምናደርገው ከሽግግሩ ምክንያት ምናልባት ጊዜ ሳያገኙ ይቀራሉ። የጠቅላይ ሚኒስትሩ ቢሮ እስካሁን ድረስ ኮንታክት አላረገንም። ከጠቅላይ ሚኒስትሩ ቢሮ ጋር እስካሁን ድረስ ያደረግነው ውይይት የለም። ያው 200 ሚሊዮን ብሩን የፈቀዱት የቀድሞው ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ደሳለኝ ነበሩ እና እኛ አሁንም ተስፋ ነው የምናደርገው ያለው። በተለይ እስካሁን የተደረጉትንም ወደፊት ደግሞ እንዴት እንደሚሄድ በተለይ የተለያዩ ሰዎች፣ ድርጅቶች እርዳታ ለማድረግ የመንግስት ቀጥታና ተጨባጭ የሆነ ሚና ስለሚያስፈልግ የኛ ተስፋ ምንድን ነው? በቅርቡ ተገናኝተን ተወያይተን ይሄን ስራ የበለጠ ቀልጣፋ በሆነ መንገድ ለመጀመር የሚያስችለን ሁኔታ ይፈጠራል ብለን እንገምታለን።
ከሌላ አካባቢ ወይ ከአፍሪካ ህብረት የምጠብቁት ነገር አለ? በገንዘብም ሆነ በሌላ ሊረዳችሁ ወይ ተስፋ የሰጣችሁ ወይነት?
በጣም ጥሩ ጥያቄ። እንግዲህ ኮሚቴው ይሄ ግንባታውን ለማካሄድ ፕሮግራሙን ለማስጀመር የተቋቋመው ኮሚቴ ከምክትል ኮሚሽነሩ ከአፍሪካ ህብረት ምክትል ኮሚሽነሩ ጋር ስብሰባ አድርጎ ነበር አፍሪካ አዳራሽ እና በዛም የተወያየናቸው ነጥቦች አሉ። አንደኛ የስምምነት ሰነድ መፈራረም እና የስምምነት ሰነዱ ላይ የሚሰፍሩትን ነጥቦች በእኛ በኩል ያለውን 1-2-3 ብለን አርቅቀን ሰጥተናቸዋል። ሁለተኛ ይሄ ዩኒቨርሲቲ በድህረ ምረቃ ፕሮግራም ስለሚጀምር ማለትም በማስትሬት በዶክትሬት ስለሚጀምር ብዙ ተማሪ መቀበል የለብንም ስራ ለመጀመር፣ በዛ ላይም ደግሞ ብዙ ህንፃ አያስፈልግም እና ለዛ የሚሆኑ ሰነዶች ከተለያዩ ተመሳሳይ ድርጅቶች ለዛ የሚሆኑ መጽሐፍት እነሱን በሚመለከት እንዲረዱን ጠይቀናቸው ያ እኛ የምንችለው ስራ ነው እሺ ብለውናል እና እሱን አድርገናል። ሌላው ምንድን ነው ፕሮግራሙን በሚመለከት እንደውም የትግራይ ርዕሰ መስተዳደር ሀሳብ ምንድን ነው ቶሎ ይጀምር የሚል ነው እና እንግዲህ ለአንድ ሀሳብ የቀረበው ምንድን ነው እርግጥ መሬቱ 150 ሄክታር ከዚህ በፊት እንደተጠቀሰው ተሰጥቷል። የመሬቱ ላይ ያሉ ገበሬዎች አሉ፣ ነዋሪዎች አሉ። የእነሱ ግምትም ተሰርቷል፣ ግን ግምቱ አልተከፈላቸውም። በአሁኑ ጊዜ ይሄ ህንፃው እንዳይጀመር እሱ ነገሮችን ማጥራት ያስፈልጋል። ግና ሀሳብ የመጣው ምንድን ነው ትምህርቱ በቅርብ ባለው በአክሱም ዩኒቨርሲቲ ህንፃዎች በመዋስ ወይም ከአክሱም ዩኒቨርሲቲ ጋራ ወጪውን በመተባበር ሊጀመር ይችላል የሚል ሀሳብ መጥቷል እና እንግዲህ አሁን በቅርቡ ተወያይተን ተሰብስበን ይሄንን ነገር በዝርዝር የምንወያይበትና ውሳኔ ላይ የምናደርስበት ነገር ይሆናል። ግን ምንድን ነው ሁሉም ፍላጎቱ ምንድን ነው? አሁን ትምህርቱ በተለይ በቶሎ የሚጀምርበት። የእኛ ደግሞ እዛ ኮሚቴ ውስጥ በጣም ብዙ ልምድ ያላቸው ሰዎች አሉ። በአፍሪካን ጥናት ብዙ የተማሩ ያጠኑ ያስተማሩ ሰዎች አሉ እና እነሱ ይሄ በተለይ አንድ ወይ ሁለት የማስተርስ ፕሮግራም በደንብ በስራ አርቅቆ አውጥቶ ማስተማር ይቻላል እና ይሄ ሁኔታ ማስተማሩ ወይ አንድ ስራ መደረጉ ሞሜንተም ስለሚያመጣ ነገሩ እንቅስቃሴ ውስጥ እንዲገባ ስለሚያደርግ ያ ነገር የኔ ተስፋ ምንድን ነው በቶሎ እንዲጀመር እኔም በቶሎ እንደሚጀመር እፈልጋለሁ እና ከዛ ሁኔታ ነው እንግዲህ ያለው።
ግን ቶሎ ለመጀመር ተስፋ አንድ ነገር ነው፣ ፍላጎትም አንድ ነገር ነው። አሁን ያነሱትን ነጥብ ቶሎ ለመጀመር አሁኑኑ ከጀመራችሁት ለምሳሌ የሚያስችል ሁኔታ አለ በሁሉም ነገር?
ክቡራትና ክቡራን አድማጮች የተከታዩ ክፍል ለአዳነች ጥያቄ ዶክተር አየለ የሚሰጡትን መልስ ይዘን በሚቀጥለው ሳምንት እንመለሳለን። ዝግጅታችን ወደ መጠናቀቁ ነው። ጥቂት ደቂቃዎች ይቀራሉ። አንዳንድ መረጃዎችን ላካፍላችሁ። በታሪክ ውስጥ መለስ ብለን ስንመለከት በንግስና ስማቸው መልአክ ሰገድ ተብለው የሚታወቁት የአቤቶ ፋሲለደስ ልጅ አጼ ሱስንዮስ ጎንደር ላይ ዘውድ ደፍተው በይፋ የተቀቡት ዛሬ የዛሬ 411 ዓመት ነበር። መጋቢት 9600 ዓመተ ምህረት መሆኑ ነው። የሮማው ንጉስ ካሊጉላም ዘውድ የደፋው ዛሬ የዛሬ 2000 ዓመት አካባቢ ነው። በ37 ዓመተ ምህረት 1982 ዓመት ሆኖ ማለት ነው። በኢትዮጵያ ሜትሮሎጂ ኤጀንሲ ትንበያ መሰረት ነገ አዲስ አበባ ደመናማ ትሆናለች። ከፍተኛ ሙቀቷ 27 ዝቅተኛው 13 ዲግሪ ሴልሺየስ ይሆናል።
ክብራትና ክብራን አድማጮች ለዛሬ ሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችሁ ሰሎሞን አባተና
ቆንጂት ታየነን አብራችሁን ስላመሻችሁ እጅጉን አድርገን እናመሰግናችኋለን።
ከኛ ቀጥሎ የትግርኛ ዝግጅት ይቀርባል።
በእኛ በኩል ሰላም፣ በደህና እደሩ። ጤና ይስጥልኝ።